በትክክል ተመልሰዋል ብዙዎቹ። እንዳልነውም እንግዲህ የስንት አመት አጥፊ ስራዎችን በትክክለኛ ታሪክ ለመገንባት ነው እውነተኛውን በቦታ ለማስቀመጥ አንድ ቀን በቂ አይደለም። ተመልሰው እርሶም እንዲመጡልንም እንዲሁ እንዲመጡልን እንግዲህ በተቻለ መጠን ማሳጠርም ያስፈልጋል። እና አሁን የሚቀጥለው ሰው አርነት ነው። ጥያቄያችንን እንግዲህ አጠራጠር እያደረግን እንጠይቃለን። እንደ ቀደም ሲል እንዳልኩት 3 ሰዎች እንቀጥላለን። የመጨረሻው ጥያቄ ያፔ ትሆናለች። ካወጣችሁ ሰዎች በኋላ እንግዲህ አናስተናግድም። በተቻለ መጠን አጠራጠር እናርግ። በጣም ረጅም ሰዓታት ነው እንግዲህ ያሳለፍ ነው። ማዘርም ይገባናል። እንግዲህ በአንድ ቀን የሚያልቅ ነገር ስለሌለ ቀጣይነት እንዲኖረው እንዲህ ማሰብ መተሳሰብ እንግዲህ ያስፈልጋል ማለት ነው። ስለዚህ አሁን እንግዲህ ማይኩን ለአርነት እለቃለሁ። ከዛ በኋላ ያው 3 ሰዎች እየሆናችሁ አጠራጠር እያደረግን እንጠይቅ። አመሰግናለሁ።
እሺ፣ እግዚአብሔር ይስጥልኝ። ቅድም ማይኬ አይሰራም ነበር። አይ ሆፕ አሁን ይሰራል። ካልሰራ 00 አሳይ። ኦኬ፣ ታንክ ዩ አቶ መርሻ። በቅድሚያ እኔም በጣም አመሰግናለሁ ይሄንን ሰፊ ጊዜ ወስደው ከኛ ጋር ስለቆዩ። እኔ እስካሁን በተለይ ከተናገሯቸው አንድ መጠየቅ የምፈልገው ነገር ኢትዮጵያ ምን ያህል ጠላት እንዳላትና በተለይም የውጭው ዓለም የኢትዮጵያ አንድነት ላይ ምን አይነት ደባ እንደሚፈጽም ብዙ ነገር ተምሬያለሁኝ። እንደው ከዚህ በመነሳት ኢህአፓ ደግሞ ከድሮ ጀምሮ ይዞት የተነሳውን ይሄ ብሔራዊ ስሜትና የአንድነት ስሜት ያንን በተመለከተ ዛሬስ ኢህአፓ ከውጭው ዓለም ጋር ምን አይነት ግንኙነት ነው ያለው? ምዕራባውያን ወይም የውጭው ዓለም የኢትዮጵያን አንድነት ካልፈለጉ ዜን ኢህአፓ ደግሞ ይሄንን የኢትዮጵያን ብሔራዊ ስሜት በጣም አክርሮ የሚሄድ ከሆነ ከምዕራባውያንም ሆነ ከሌላው ዓለም አቀፉ ህብረተሰብ ጋር ያለው ግንኙነት ምን ይመስላል? ይሄስ ሊሻሻል የሚችልበት መልክ አለ ወይ? ያለ እነሱ ምናልባት እርዳታስ የድርጅቱ የወደፊት ህልውና ነው ምን ሊሆን ይችላል የሚል ነው። እግዚአብሔር ይስጥልኝ።
እሺ፣ እንደምን አመሻችሁ። ይሰማል? ኦኬ። አቶ መርሻ እንኳን ወደዚህ ሩም መጥተው ለጥያቄዎቻችን መልስ በመስጠቱ እናመሰግናለን። እኔ አንድ ሁለት ጥያቄዎች ይኖረኛል። አንደኛው ድርጅቶን በሚመለከት ኢህአፓን ነው። ብዙ ጊዜ ከሰዎች ጋር በምናወራበት ወይም በምንነጋገርበት ጊዜ ኢህአፓ ለምን ስሙን አይቀይርም እያሉ ይናገራሉ። እንግዲህ እኔ ሳየው ኢህአፓ ታሪክ ሆኖ እንዲቀር የሚፈለግበትም ነገር ሊኖር ይችላል ብዬ አስባለሁ። እና በድርጅቶ በኩል ስሙን ለመቀየርስ የተደረገ እርምጃ ነበር ወይ ወይስ ያስፈልገዋልስ ብለው ያምናሉ ወይ? ሌላው ደግሞ ቅርብ ጊዜ ነው። እኔ ትንሽ በጣም እንደዚሁ በፓልቶክ ውስጥ አካባቢ ነው የሰማሁት። አንድ ፓልቶክ ተሳታፊ የሆኑ ሰውዬ ኢህአፓ ትጥቅ ትግል ወይም ደግሞ የመከላከል እርምጃ በሚያካሄድበት ጊዜ ከውስጡ የወጡ ወይም ደግሞ ከርተው እንትን ያሉትን አባላቶቹን እያሳደደ እንትን ይል ነበር ወይም ደግሞ እያሳደደ ይገል ነበር ይላሉ። ከዛ ይሄ ጥቃት ከደረሰባቸውም አንዱ ጌታቸው ማሩ የሚባሉት የአብዮት ጋዜጣ አዘጋጅ ይመስሉኛል በሳቸው ላይ ነው። እንዲያውም በዛን ጊዜ እናቶ ክፍሉም አክቲቭ ነበሩ መሰለኝ። እና ይህን ሰው የገለው በጭካኔ በተሞላበት መንገድ፣ አሰቃቂ በሆነ መንገድ ገለው አስከሬኑን ቆራርጠው በመኪና ይዘው በየከተማው ውስኪ ይጠጡ ነበር ይላሉ። እና ይህን የመቼም እስከ ዛሬ ሰምቼ የማላውቀው አዲስ ነገር ነው የሰማሁት ወይም ደግሞ የተጻፈም ነገር አዲስ ይወጣ ሊኖር ይችል ይሆናል ምናልባት። ስለዚህ የሚያውቁት ነገር ካለ ምክንያቱም ባለፈው ጠቀስ አድርገውት የሄዱት ነገር አለ። በሶማሌ ጦርነት ጊዜ ጠርሙስ እየተፈጨ ለሰራዊቱ ያቀርብ ነበር ብሎ ተደጋጋሚ ወቀሳዎች እንትኖች ሁሉ በድርጅቱ ላይ ደርስ ነበር። ይሄስ እንዴት ነው ብለው ያምናሉ? አመሰግናለሁ።
ለካለሁም ትንካላለ አሁን ግን ወፈኛ እና ተወኛ ለማጠየቅ ነው እንትን ያደረኩት። አመሰግናለሁ። ጥናሽትልኝ አቶ መርሻ እንደምን ከርማል? የኔ ጥያቄ በመጀመሪያ አካባቢ ስትናገር ከነበረው ላይ ነው። ሻቢያ ኢያፓን አደራጀ የሚባለው ነገር ከቶ ውሸት እንደሆነ በመግለጽ አቁሙም ችሎታውም እንደሌለው በመጥቀስ በተለይ ኢያሰን እንዳይንቀሳቀስ ለማድረግ ብዙ ጊዜ ሙከራ እንዳደረገ ከዛም ይልቅ ቲፒኤልኤፍን የማደራጀቱን ሁኔታ የበረታበት እንደሆነና እንደዚህ አይነት ነገሮችን ተጠቅሰዋል። ይሄ ዛሬም ከሚደረገው የሻቢያ እንቅስቃሴ በተለይም አንዳንድ የብሔር ድርጅቶችን ወይም ደግሞ አንዳንድ እንትኖችን እየረዳና ያንቀሳቀሰ የበለጠ ከሚያደርገው እንቅስቃሴ ጋራ ምን ያህል የተያያዘ ወይም ደግሞ ከ20 አመት በፊት ከሚያደርገው እንቅስቃሴ ጋር የተያያዘ ይመስላል ወይ የሚል ጥያቄ ነው። ይሄው ነው ያለኝ ጥያቄ። አመሰግናለሁ።
እሺ አመሰግናለሁ። የምዕራብ መንግስቶች ጋራ ምን አይነት ግንኙነት አለው? እነሱስ ካልደገፉት እንዴት ወደ ስልጣን ይመጣል? የሚል ጥያቄ ተነስቷል። እንግዲህ ኢህአፓ ባመዛኙ የኢትዮጵያን ህዝብ ካደራጀና የኢትዮጵያ ህዝብ ከደገፈው ማንንም ሊያስቆመው እንደማይችል ያምናል። ኢህአፓ በዚህ እምነት ላይ ነው የሚመሰረተው እንቅስቃሴው። በዓለም በርግጥ ልዕለ ኃያል አለ፣ ብዙ ተጽዕኖ ያደርጋል፣ የሚጠላቸውን በብዙ መንገድ ለመጉዳት ይሰራል። ኢህአፓ በጠላትነትም ከነዚህ ባዕዳን ጋራ ቅድሚያ ሰጥቶ እንደ ጠላትም አይታገላቸውም። አሁን እንደውም በሀገራቸው ተመዝግቦ ቢሮ ከፍቶ ምን ብሎ ነው ቢሰራው። ግን ኢትዮጵያ ውስጥ ደግሞ ኢትዮጵያን ጅግሩን አስሬ ለእናንተ አስረክባለሁ ወይም እናንተ ሎሌ ይሆናለሁ ብሎ አይላቸው። እነሱም የሚያውቁ ይመስለናል። ስለዚህም ነው በተቻላቸው መጠን ግድ ካልሆነባቸው ኢህአፓ ስልጣን ላይ ቢመጣ ደስ አይላቸው። እነሱ በየትኛውም ሀገር አብዮታዊ ብቻ አይደለም ናሽናሊስቶችም ስልጣን ላይ እንዲመጡ አይፈልጉም። ናሽናሊስቶች በዓለም ውስጥ የትኛውም ቦታ ላይ አሁን የምታዩ ብዙ ሀገሮች ውስጥ ናሽናሊስት መንግስቶች እንኳን አይደግፉም። እና ቀጥታ ሎሌ ታዛዥ የዚህ አሁን ያለው የመለስ ቡድን የሚያደርገውን አገልግሎት የሚሰጥ ነው የሚፈልጉት። እና ስለዚህም ነው እንግዲያው እነዚህን ያዋቅፈው ደግፈው ስልጣን ላይ ያቆዩት። ከዚህ አኳያ ነው እንግዲህ ኢትዮጵያውያን መነኩለል የለብንም፣ መጃጃል የለብንም፣ እምነታችንን አልሆነ ቦታ ላይ ማሳረፍ የለብንም። እነሱ እንዲህ ያደርጉልናል፣ እነሱ እንዲህ ያደርጉልናል። አያረጉም። እነሱ ለጥቅማቸው ነው የሚሰሩት በነጋ በጠባ። እና ናሽናሊስት ኃይል እንኳን የትም ቦታ እንዲበቅል አይፈልጉም። ስለዚህ እኛ እንዴት ሆነን ነው ህዝባችንን ይዘን ታግለን ማሸነፍ የምንችለው በሚል ነው መንቀሳቀስ ያለብን። እምነት በህዝብ ላይ ሆኖ የህዝቡን ጥቅም በሚጠብቅ ደረጃ፣ የሀገርን ነጻነት በሚያረጋግጥ ደረጃ፣ የሀገርን ሉዓላዊነት የህዝቡን መብት በሚያስከብር ደረጃ ለመታገል ነው መደራጀት። የፖለቲካ ግንዛቤን ማሳደግ፣ በግርግር አለመማረክ፣ በጽናት መታገል እና የኬንሲ ምንድን ነው የምንማረው? አፍሪካን ናሽናል ኮንግረስ ከነ ማንዴላ ምንድን ነው የምንማረው? 27 ዓመት እስር ቤት ታስሮ ያን ያህል ጊዜ ለረጅም ጊዜ ታክሎ ለድል ወደው አልበቃም። ግን ለጥሩ ነገር ስለቆመ የደቡብ አፍሪካን ህዝብ፣ ጥቁሩን ህዝብ እንደ ተወራጅ ዋራጅ ህዝብ የሚታይ የነበረውን የተናቀውን የተዋረደውን ህዝብ በእኩል ከነጮች ጋር እኩል ደቡብ አፍሪካዊ ባለመብት መሆኑን እንዲያውም በብዛቱ የተነሳ ስልጣን በአመዛኙ የእሱ መሆኑን ለማረጋገጥ ቻሉ። በጽናት ታገሉ፣ በውጭም በውስጥም። እና ደቡብ አፍሪካን ኤንሲን ይደግፉ ነበረ የምዕራብ ሀገር እነዚህ ጸረ ዴሞክራሲ የሆኑ የቀኝ ኃይሎች? አይደለም። እስከ መጨረሻው የአፓርታይድ መንግስትን ነበር የሚደግፉት፣ እስከ መጨረሻው። እና ደቡብ ምንድን ነው አሁን ዚምባብዌ የተባለችው ፊት ሮዴዥያ የምትባለው ውስጥ አንድ ነጭ ያን ስሚዝ የሚባል ነጭ የነጭ አገዛዝ የማይኖሪቲ አገዛዝ መንግስት ሲያቋቁም እሱን ደግፈው ነው የቆሙት። አሜሪካ፣ እንግሊዝ ምናምን የምታያቸው ሁሉ ያለም እና ለፍትህ የሚቆሙ ሰገሮች አይደሉም። ግን ህዝባችንን ካደረጋችን ከህዝባችን ጋር ከተሳሰር የሚበጀንን ነገር ከሰራ ከእነሱ ጋራም ጠላት ሳንሆን ማለት ነው ወደ ጠላትነት ንገባ እና እንትን ነው ጥቅማቸውን የመጨረሻ ማክሲመሙን የሚያገኙ ከሆነ ሎሌ መፍጠር ይፈልጋሉ። ያንን የማያገኙበት ህዝባዊ ሁኔታ ከፈጠርክ ይቀበላሉ። ያንን ከአንተ ጋራ ሪኮግናይዝ አድርገው ውጠው መሄድ ይከተላሉ ማለት ነው። አሁን እንትን አጠገባቸው እንትን አናታዩም እንደዚህ ላቲን አሜሪካ የዚህ የማን ነው ይህን እንትና ወታደር የነበረው እንትና እንደነዚህ ያሉ ሁኔታዎች ይፈጠራሉ። የህዝብ ድጋፍ እስካለ ድረስ፣ ህዝብህን እስካደራጀ ድረስ፣ በራስህ እስከተማመንክ ድረስ የቀሩት ሪኮግናይዝ የሚ አንድ ሀቅ ሲፈጠር ሪያሊቲ ሲፈጠር ያንን እውነታ ተቀብሎ መሄድ ይገደዳሉ። እና ረጅም የሆነው ለዚያ ነው፣ አስቸጋሪ የሆነው ለዛ ነው። ትግሉ ብዙ ውጣ ውረድ የበዛበት ለዚያ ነው። እና ግን ምዕራቡ እንዲወደን ያ እንዲወደን ለዛ እየተነጠፍን ለዚህ እየሰገድን ኢትዮጵያን አናዋርድም በዚህ አይነት መንገድ። ያ ሪሊ ውርደት የኢትዮጵያን ህዝብ ጥቅም ይዘን የማንሄድበት ሁኔታ ለህዝባችን አርአያ እንዲህ ያለ ነገር መስጠት አንፈልግም። እምነታችንም እንትናችንም ይሄ ነው። ያፓ ስሙን ለምን አይለውጥም? ለምን ስሙን አይቀይርም የሚለው እና እንግዲህ ስሙ ከታሪክ ጋር ነው የተያያዘው። ስሙ ከወደቁት ጓዶቻችን ጋር ነው የተያያዘው። ስሙ ልጆቻቸው ከተገደሉባቸው ወላጆች ጋር ነው የተያያዘው። ያንድ ትውልድ ሰፊ ታሪክ፣ ጉልህ ታሪክ፣ በቀለም የደመቀ ታሪክ ይዞ የሚጓዝ ታሪክ እንትን ስም ይሄንን ስም ጥቂቶቻችን ሰሙሄር ያንን የመለወጥ እንትን የለንም። ሪሊ ማንዴትም ውክልናም የለንም። እነዚያ የወደቁትን ልጆቻቸው ያፓ ያፓ እያሉ የሞቱባቸውን እናቶች ምን ልንላቸው ነው? እና ልክ እኮ መጠሪያም የለውም ሀውልትም የለውም ማለት ነው፣ መታወሻም የለውም ማለት ነው ያ መስዋዕትነት። እና የኢህአፓን ስም ያለ ምክንያት አይደለም ቁርኝት የያዝ ነው። እና ስሙ ደግሞ ምን አስከፋ? እንትን እኮ የሜክሲኮ እኮ እስካሁን ድረስ ስልጣን ላይ የያዘው ግን የሜክሲካን ሪቮሉሽናሪ ምናምን ነው የሚባለው። ሪቮሉሽን ስላለ ነው። ሪቮሉሽን ማለት እኮ የከበርቴም ሪቮሉሽን ይካሄዳል። ምንም ሪቮሉሽን ኢትዮጵያ ውስጥ አልተካሄደም ከዚህ በፊት። እና ሪቮሉሽን የሚለው ስም ነው የሚያስደነግጣቸው። ኢህአፓ የኢትዮጵያ ህዝብ አብዮታዊ ፓርቲ ነው፣ ህዝባዊ ነው። እና አብዮት ማለት ደግሞ እኮ መጠቅያ ያለው ማለት ነው፣ ሌላ አይደለም ትርጉም። እና ድሮ ማርክስ ሌኒስት ነኝ ብሎ በይፋ ማጭድና መዶሻን አንድ አርማ ይዞ ይሄን ነበር። ያንን እንዲያውም ከረሽያኖች በረስቶሮይካ ሳይሉ ነው የዓለምን ሁኔታ አገናዝቦ የኢትዮጵያን ሁኔታ ማይቶ መድበለ ፓርቲ ዴሞክራሲ ያስፈልጋል እና የምስራቁ ስርዓት ለመፍረሱ የውስጣዊ ዴሞክራሲ አለመኖር አስተዋጽኦ አድርጓል ብለን ስለምናምን ያንን ሁኔታ ሁሉ አይተን በዴሞክራሲ ኢትዮጵያ ውስጥ መድበለ ፓርቲ ዴሞክራሲ ያስፈልጋል ወደሚል ድምዳሜ የመጣ ነው። እና ያንን እገሌን ለማስደሰት ይሄን ለማስደሰት አይደለም፣ ይጠቅማል፣ ያስፈልጋል፣ ጥሩ ነው፣ ለህዝባችን ይጠቅማል ብለን አምነንበት ነው ይሄን ያደረግነው። እና አሁንም ይሄ ኢያፓ ህጋዊ ሆኖ ሁኔታው ተፈጥሮ ኢትዮጵያ ውስጥ ገብቶ በምርጫ ተሳትፎ እና ያንን ከዚህ ከተሰውት ጓዶቹ ወላጆችም ጋር ተገናኝቶ ከቀሩት ተቋርጠው ተበታተው በየቦታው ካሉት አባላቶችም ጋር ከታሪካቸው እነዛን አገናኝቶ ከዛ በኋላ በጉባኤ ላይ ቢወስኑና ስሙን ቢለውጡ የአባላቱ ፈንታ ነው። እና መለወጥ የሚል የለበትም የሚል እንትን አዋጅ የለንም ወይም ደግሞ ውሳኔ የለንም። ግን መለወጡ ከባድ መሆኑ እና ትሬዠር እኮ ነው፣ ቅርስ ነው ይሄ። እናቶች የኡታ ኮሚቴ አቋቁሞ የታገሉበት ድርጅት ነው እናቶች። እና ኢህአፓ የማን ልጅ ነው የሚሉ ስለ ፖለቲካ ድርጅት የማያውቁ ኢህአፓ እኮ እንዲህ ነው ያሉ ልጆቻቸው እያስረዷቸው ማዕት እናቶች አርሶ አደሩ በየቦታው በሙሉ ኢትዮጵያ፣ አዲስ አበባ ብቻ አይደለም፣ በሙሉ ኢትዮጵያ በትልልቅ ከተሞች በሙሉ። እና ኢህአፓ የዚያን ትልቅ ምዕራፍ የስም ከታሪኩ ጋራ እና ከክስተቶቹ ጋራ ከድሉ ጋራ ከሽንፈቶች ጋራ ከውድቀት ጋራ ከተመክሮ ጋራ የሚታወቅበት መጠሪያ ነው። እና አሁንም ደግሞ ባልበገር ባይነት በጽናት አቅጣጫ በመስጠት ትግሉን ሲዳከም መልሶ እያነሳ እያቃና መልክ እየሰጠ የሚሄድበት በዚህ የሚታወቅ ድርጅት ነው። እና አባላቱ በኢህአፓ አንድ ቀን አፍረን አናውቅም። አንድ ቀን ለአንዲት ጀንበር ኢህአፓ ነኝ ስል እኔ በሙሉ ልብ ነው፣ በሙሉ ኩራት ነው። ይሄ ማለት ግን ኢህአፓ ምሰት አልፈጸመም ማለት ነው አይደለም። ግን ስህተት ፈጽመናል። ቅድም የጠቀስኩላችሁ አሉ፣ በከተማ ትጥቅ ትግል በተለያዩ ምክንያቶች እና ስህተቶች ይፈጸማሉ። ስህተትን ግን አለመፈጸሙ አይደለም፣ በቅንነት ያንን ለመመርመር ዝግጁ መሆን፣ ከዛ መማር፣ ለሌሎችም ያንን ማስተማር ነው አስፈላጊነቱ። እና በዚህ መንገድ እንዲታይ እንፈልጋለን። ያፓ አመራርም አባላትም በየበኩላቸው የፊናቸው ብዙ ተፈጽመዋል። እና ያንን ስህተት በብዙ ግምገማዎች ከታሪካችን ጋር ወደ ፍንትናል። አዎ ቅድም አንድ ጓድም ታሪኩን ቢሆን ያልሆነ ሁሉም ያምንትን ይለዋል፣ ለምንድን ነው ታሪኩን የማይጽፍ? መጽሐፉ አስፈላጊ ነው። እኛም በውሳኔም ደረጃ ተወስኗል፣ ስራም ተጀምሯል። ግን የአባ ታሪክ አሁን እንደው ትንሽ ነካ ነካ ያደረግኩላችሁ፣ በጣም በጣም ብዙ ታሪክ ነው፣ ጊዜም የሚወስድ ነው፣ ብዙ ነገሮችን ማመሳከር የሚጠይቅ ነው። እንዲሁም ብሎ አንድ ሰው ቁጭ ብሎ የሚጽፈው ነገር አይደለም። እና የምሁራንም ኢንፑት በጣም የሚያስፈልገው ነው። ምክንያቱም ታሪክ እንትን አይደለም፣ ዝም ብሎ እንቶ ፍንቶ ታሪክ ወይም የፕሮፓጋንዳ አይደለም። ታሪክ ታሪክ ነው እንዳለ ለህዝብ ማስተማሪያ መቅረብ ያለበት ነገር እና ከተመክሯችን እንዲማር፣ ከስህተቶቻችን እንዲማር፣ ከጥንካሬያችን እንዲማር ነው የምንፈልገው። እና ለዚያ ነው ታሪኩን መጽሐፍ ከባድ ስራ ስለሆነ እንግዲህ ትግሉን እያካሄድክ ነው፣ ረፍት ወስደህ አይደለም። የመንግስት መስሪያ ቤት የሚሰራ ሰው ቫኬሽን ይወስዳል እና ያርፋል፣ የተወሰነ ጊዜ አለው። ትግሉ ግን እንደዚህ ነው፣ ረፍት አልሰጠንም፣ ፋታ አልሰጠንም። እና እየታገልን ነው ማንኛውንም ነገር የምንሰራው። እና ስለዚህ ጊዜ ወስዶብናል፣ ይቅርታ እንጠይቃለን። ግን መሰራት ያለበት መሆኑን እናምናለን። ስራም ስለመጀመሩ አውቃለሁ። እና ይህን ነው ማለት የሚችለው ማለት ነው። ኢፒኤልኤፍ አሁን የሚያደርገው ፊት ያደረገው ምናምን በሚል ይኸው አንድ በእኔ እንግዲህ ብዙ መግባት የማልፈልግበት ውስጥ የሚከተኝ ጥያቄ ነው፣ ግን ከተነሳ መመለስ አለበት። ኢፒኤልኤፍ ነጻ እንደወጣ ወይም ኤርትራ እንደተቆጣጠረ ለኢትዮጵያ የመቶ ዓመት ሆምወርክ ሰጥተናል ብሎ የፎከረ ድርጅት ነው። ይህን ያደረገው አቅፎ ደግፎ ረድቶ ምን ብሎ ያጠናከረውን ህወሀትን ስልጣን ላይ ስላስቀመጠ በእነሱ አማካኝነት የሰራውን ስለሚያውቅ ነው። በእነሱ አማካኝነት የሰራው ደግሞ የኢትዮጵያን ህዝብ እርስ በርስ የሚያባላ የሚያጋጭ አንድነታችንን የሚፈታተን የአገሪቷን ክልውና የሚፈታተን ተግባር ነው እና ሁለቱም ተመካክረው ከሌሎችንም አሳትፈው ያቺ ሀገር እንደ ሀገር እንዳትቆም ያው ሸለሸሉት የሰሩት ያሴሩት ደባ እና እኔ በግሌ ኢፒኤልኤፍ አሁንም ከተንኮል ይርቃል ለኢትዮጵያ ቅን ያስባል ብያላምን ይሄ የግልነቴ ነው። ይሄ ማለት ግን እንግዲህ የፖለቲካ ጨዋታ አይኖርም ማለት አይደለም። የፖለቲካ ጨዋታ እንደውም ለምን ከሱ ጋር ተባብራችሁ እንዲያታረጉም የሚሉ ሁሉ እናገኛለን እና እያንዳንዱ እንግዲህ በሚያውቀው አሁን ለምሳሌ ምንድነው ስሙ አላያንስ ፎር ኢንዲፔንደንስ ኦፍ ዲሞክራሲ ወይም እንትን ተፈጠረው አላያንስ ያ በተፈጠረበት ጊዜ የኢቲኤልኤፍ ደባ እንደገና ተከስቷል። ደባው እንዴት ተከሰተ? አው ኤስዲክ አላያንስ ፎር ፍሪ ኢንተርኔት አላያንስ ፎር ደባ ዲሞክራሲያ እና እሱ በተቆረጠ ተመሰረተበት ጊዜ ሌላ ደባ ፈጽሟል። አንደኛ ኢትዮጵያውያን ድርጅቶች መሃል መፈራቀቅን አሰፋ። ለምሳሌ በቅንጅትና በህብረቱ ማስከል ነጣጥለ ሁለቱ ሊነጣጥል የሚችልን ብቻ ነው አጋራራቀ የበለጠ ማለት ነው። ሁለተኛ ቅንጅትን የቅንጅትን ኮንስቲቲዩንሲ ራሱን ከቅንጅት መሰረታዊ እንትኖች ጋራ የሚጻረር አቋም በማስያዙ ቅንጅት ውስጥ ትልቅ ችግር ተፈጠረ። ከደጋፊዎቹ ከምኖቹ ጋር ችግር ፈጠረበት እና ቅንጅትን ከህብረት ጋር የመከረ የነበረውን ልዩነት አሰፋ አራራቀ። እንደገና ቅንጅት ውስጥ በዚህ የተነሳ ብዙ ችግሮች የሚፈጠሩበት ሁኔታ አመቻቸ። ከዛ በላይ ኦፍኮርስ ህወሓትን አስፈራራ በተወሰነ ደረጃ። ኦ እንትን እኔ የምለውን እኮ ካላሟላችሁ ይኸው አሰባስቤ ኢትዮጵያኖችን በእናንተ ላይ ላስነሳ ነው ብሎ እነሱን አሰራራ። እንግዲህ የተለያዩ ጥቅሞች ለራሱ ጥቅሞች ሲል ነው ይሄን የሰራው። ግን እግረ መንገድ ወያኔንም ጠቅሟል። ተቃዋሚውን በጣም በሰፋ ባለ ደረጃ አነጣጠለ እና አራራቀ እና ይሄንን ሁኔታ ስለፈጠረ አሁን እንዲህ ያለ ነገር መጥፎ ነገር አይሰራም ወይ ብትለኝ አይሰራም ብያል ከራከረም እኔ እንደውም በቅርቡ የሰራ ይመስለኛል ይሄንን ኤፍቲ ባቋቋመ ጊዜ እንደዚህ ያለ ነገር የሰራ ይመስለኛል። አንድ ባለጌ አለ ማን ነው ቦቾራ ነው ቦቾራ የሚባል እና እኔ እንዳንተ አልባልግም በጨዋነት ነው የምናገረው አቋም ነው የምገልጸው አመለካከት ነው የምገልጸው ተመክሮ ነው ማስተምረው እና ስለዚህ እንትኔን ሳለውጥ ቶኔን ሳለውጥ ነው ሀሳብ የማቀርበው። በዚህ አይነት እንግዲህ ከሀያ አመት በፊት ካደረገው ጋራ ይመሳሰል ምን ያህል ይመሳሰል ምን የሚለውን እንግዲህ ያው ለተንታኞች ተዋለሁ። ግን ይህንን ኤፍቲን በመመስረት ትልቅ ችግር በኢትዮጵያ ተቃዋሚዎች ዘንድ አጠናክሯል። ና ችግር አልነበረም አይደለም፣ ችግሩን ግን በጣም እንትን ብሏል። ቅንጅትን ደግሞ በጣም ቆጥቶታል። አመሰግናለሁ። Yeah.